keyifli o zari በዚህ ዘመን ባለንበት ክፍለ ዘመን ባለንበት ሀገር በምንኖርበት ህይወታችን እንዴት ነው ተግባራዊ የምናደርገው የሚለውን ወደዛ ነገር ላይ ያጠራን የምንመጣበት ጊዜ ነው። እግዚአብሔር ስሙ የተባረከ ይሁን። አንዳንድ ጊዜ ስለ እኔ የማስተማር ዘዴ ጥቂት ለማሳየት የምሞክረው ሁል ጊዜ ከተማርኩበትም ትምህርት አንጻር ከኖርኩበት ከሰራሁበትም ስራ አንጻር ብዙ ጊዜ የማየው እጥር ምጥን ያለ ፕራክቲካል አፕሊኬሽን ያለበት ነገር ነው። ከቲዮሪ ወደ ፕራክቲስ እንዴት ነው የምንገባው? እንዴት ነው ተግባራዊ የምናደርገው የሚለውን አብሬ የተማርኩ ስለሆነ ሁል ጊዜ የሚታየኝ እኔ እንዴት ነው በስራ ተግባራዊ የማደርገው የሚለው ነገር ላይ ነው ማተኩረውና ከዛሬ ጀምሮ ነገሮችን እንግዲህ በዛ መልክ ነው እያየናቸው የምንሄደው። እርግጥ ነው አልፎ አልፎ ከግራም ከቀኝም ስንሄድ የብዙዎችን ህይወት እንመረምራለን። ነገር ግን ከዛሬ ጀምሮ ግን ነገሮች ጥርት እያሉ እየታዩን እንዲሄዱ ለማድረግ ሞክራለሁ። እንዲሁ በጀነራል ከምንነጋገር ዛሬ በህይወቴ እኔ ልኖረው እንዴት እችላለሁ? እኔ እንዴት ተግባራዊ ያደርጋለሁ? በዕለት ዕለት ህይወቴ ውስጥ እንዴት ልራመድ እችላለሁ የሚለውን ነገር እያጠራን እየተመለከትን ልናደርገው ወደምንችልበት ፕራክቲካል አፕሊኬሽን ውስጥ ነው ልንገባ የምንሞክረው እና ይሄ ነገር እርግጠኛ ነኝ ለእያንዳንዳችን ግልጽ የሆነ ቁልጭ ያለ ነገር እየታየን እየዳብ እያምናለሁ። እንግዲህ እኔ የተረዳሁትን መንፈስ ቅዱስ ደግሞ በበለጠ ለእናንተ ይገልጣል ብዬ በሱ እታመናለሁ እና ማነበው ዕብራውያን ምዕራፍ 8 ከቁጥር 5 ጀምሮ ያለውን ክፍል ነው የማነበው። ዕብራውያን ምዕራፍ 8 ከቁጥር 5 ጀምሮ ያለውን አነባለሁ። ከዚህ ጀምርና እንግዲህ እየቀጠልኩ አንዳንድ ክፍሎችን ከዘጸአት 5 ቁጥር 40 ጋር እንዴት እንደሚያያዝ ከዛም ደግሞ ከአዲስ ኪዳን ውስጥ በምን መልኩ ውስጥ እንዴት ተግባራዊ ወደምናደርገው ስዕሉን እንዴት እናየዋለን ወደሚለው ነው የምንጓዘው እና ይህን ክፍል አነብና እንጸልያለን። ላነበው በጌታ ስም አነበዋለሁ። ቁጥር 5 ወደ መጨረሻው የመጨረሻዋን ሴንቴንስ ከቁጥር 8 ምዕራፍ 8 ቁጥር 5 መጨረሻውን በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገለት ነበር። እነሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነሱ በኪዳኔ አልጸኑምና እኔም ቸላልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁ በልባቸው ጽፋለሁ፣ እኔም አምላክ እሆናቸዋለሁ እነሱ ሕዝብ ይሆኑኛል። እያንዳንዱ ጎረቤቱን እያንዳንዱ ወንድሙን ጌታን ወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና። አመጻቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውን ሊጠፋ ቀርቧል ይላል። ጌታ ስሙ የተባረከ ይሁን። እንጸልያለን። እግዚአብሔር አምላካችን እጅግ በጣም እናመሰግናለን። አንተ ድንቅ አምላክ ነህ። እንዴት የሚያስደንቁና የሚያስገርሙ እውነቶችና ታሪኮች መመሪያዎች አስቀመጥክልን። እግዚአብሔር አምላካችን ሆይ በዘመናት ዝም ብለህ አልተውከን። አንተ እውነተኛ አስተማሪ ነህ። በዘለማለም እቅድህ ሀሳብ ያዘጋጀኸውን ነገር ሁሉ ለእኔና ለወገኖቼ ዛሬ በዚች ስፍ ለማወቅ ብለን የተሰበሰብን ቅዱሳን በሙሉ ይህንን የከበረ ሚስጥር ለመረዳት አይናችንን የውስጥ ልብ የልባችንን አይኖች እንድትከፍት ራሳችንን ለአንተ አሳልፈን እንሰጣለን። በቃልህ እንደተናገርክ ከዚህ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳኔ ነውና ሕጌን በልቦናቸው አኖራለሁ፣ በልባቸው ጽፋለሁ፣ እኔ አምላክ እሆናቸዋለሁ፣ እነሱ ሕዝብ ይሆኑኛል ብለህ እንደተናገርክ የዘላለም አምላክ እግዚአብሔር ሆይ አስተምር። እኔና ወገኖቼ ከአንተ ለመማር አንተን ለመስማት በዚች ምሽት ተሰብስበናል። ጊዜያችንን ባርክልን። የወገኖቼን አይምሮና ሕሊና ክፈተው ጌታ ሆይ። እኔንም ደግሞ የሰጠኸኝን ነገር ገልጬ ለማስረዳት የምችልበት የማስተዋል የመናገር አንደበቴ እንድትረካ እኔ ማነኝ ብሎ ሙሴ ራሱን እንደሰጠ እግዚአብሔር አምላክ ሆይ ለባሪያ የከበረ ነገር እንድትሰጠው ራሴን አስቀድሜ ላንተ አቀርባለሁ። ጌታ ሆይ ተናገረን፣ እኛም እንሰማለን። በጌታ በኢየሱስ ክርስቶስ ይህ እግዚአብሔር ባሪያ ይህንን ቃል አጽንቶ ይናገራል። ዘጸአት 5:40 ላይ ያለውን ደግሞ ያነሳና በተራራ እንደተገለጠልን ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ብሎ ይጀምራል። አዎ ትመለከታላችሁ፣ ብሉይ ኪዳን እና አዲስ ኪዳን የተገጣጠሙ መጽሐፎች ናቸው፣ የተያያዙ መጽሐፎች ናቸው። ስዕላቸው የሚገባን እግዚአብሔር በመንፈስ ቅዱስ እያብራራልን ሲሄድ ነው። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንዲሆን በዚህ ልክ እጅግ የሚሻል አገልግሎት አግኝቷልና ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገለት ነበረ ብሎ በዚህ ነገር ይጀምራል። እውነት ነው። የፊተኛው ሙሉ ቢሆን ኖሮ በብሉይ ኪዳን የነበረው በደም መስዋዕት የሚደረግለት በቂ ሆኖ ቢሆን ኖሮ ኢየሱስ ክርስቶስ ወደ ዓለም መምጣት ባላስፈለገው ነበር። ያ ብቁ ስላይደለ የነገር ጥላ ስለነበረ ኢየሱስ ክርስቶስን አምጥቶ ለእኔና ለእናንተ ነገርን ሊፈጽም አኮምፕሊሽ ሊያደርግልን በእግዚአብሔር ሀሳብ የነበረውን ነገር ሊሞላው ጌታችንን ወደዚህ አመጣው። እንግዲህ ይላል የዕብራውያን መጽሐፊ ጸሐፊ ፊተኛው ኪዳን እና አዲስ ኪዳን ተደርጎልናል ይላል። እግዚአብሔር በዘመናት ሁሉ በልዩ ልዩ መንገድ ራሱን ሲገልጥ፣ ኪዳኑን ሲያድስ፣ የዘላለም እቅዱንና ዓላማውን ሲያሳውቅ ቆይቷል። ወገኖች ከብሉይ ኪዳን ጀምረን ሕዝቡን እንዲሁ ያለ ምስክር እግዚአብሔር አልቶ ያቀደውን ዓላማ በዘመናት ውስጥ እግዚአብሔር ነገሮችን እየገለጠ ኪዳኑን እያደሰ የዘላለም እቅዱና ዓላማውን እያሳወቀ እየገለጠ እግዚአብሔር እስከዚች ቀን ድረስ አለ። ዕብራውያን ምዕራፍ 10:1 ላይ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ብሎ ይናገርና ዕብራውያን 10:2-2 እንግዲህ ብሎ ይጀምራል። ዕብራውያን ምዕራፍ 10:1 ጀምሬ ያለውን ላንብብላችሁ። እንግዲህ እነዚህን የሚያሉ ምስክሮች በደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበልን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ምዕራፍ 11 ብዙዎቻችሁ የምታውቁት የእምነት ነው ምዕራፍ ነው ተብሎ የሚነገረው ነገር ግን የእግዚአብሔርንም እቅድና ዓላማ በዘመናት ውስጥ እነዚህ ሰዎች ያደረጉትን ነገር ይናገራል። ምን ይላል? ምዕራፍ 11 ላይ ምዕራፍ 11 ዕብራውያን ለነቢያት እንዳልተርክ ጊዜ ያጥርብኛል ይላቸዋል። ምን እላለሁ ይላል? ስለ እነዚህ ሁሉ ብናገር ወድ ነበር። ስለ ጌዲዮን ብናገር፣ ስለ ባርቅ ብናገር፣ ስለ ሳምሶን፣ ስለ ዮታሄ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ሳውል ነቢያት ብተርክላችሁ ወድ ነበረ። ነገር ግን ጊዜ ያጥረኛል። ቁጥር 12 ላይ ሲያስረው ግን እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎ የሚቀበልን ኃጢአትን አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። የነገር ሁሉ ማጠቃለያ ወደ ሆነው ወደ ኢየሱስ ክርስቶስ እንመልከት ይላቸዋል። ወደ ቆላሴስ መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 1 ቁጥር 25 ላይ የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለምና ከትውልድ ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እግዚአብሔር የተባረከ ይሁን። በአዲሱ ትርጉም እግዚአብሔር የእግዚአብሔር ምክር የዚህን ምስጢር ክብርን ብና ባለጠግነት በአረማውያን መካከል ምን ያህል ታላቅ መሆኑን ለቅዱሳን መግለጥ ነው። ምስጢሩም በተስፋ የምትጠባበቀው ክብር የሚገኝበት ክርስቶስ በእናንተ ውስጥ መሆኑ ነው። እነዚህ ሁሉ ነገሮች ተጠቃለው ወደ ኢየሱስ ክርስቶስ የሚያመለክቱ ናቸው ይላቸዋል። ቁጥር 28 ላይ በጥበብ ሁሉ ማንኛውንም ሰው እየመከርንና እያስተማር እያንዳንዱ በክርስቶስ ሙሉ ሰው እንዲሆን በማድረግ ክርስቶስን እናሳውቃለን ይላቸዋል። ቁጥር 29 ላይ አንድ ጠለቅና ከበድ ባለ ቃል እግዚአብሔርን በታላቅ ኃይሉ በእኔ ውስጥ ስለሚሰራ በዚህ ኃይል አማካይነት በብርቱ እየታገርኩ እደክማለሁ ይላቸዋል። እነዚህ ምዕራፎች እጅግ በጣም ውብና የክርስትና እምብርት ወይም ማዕከላዊ ወሳኝ የሆኑ ነገሮችን ያሳዩናል። ወገኖች እንግዲህ በተራራ ላይ እንደተገለጠልህ እንድትሰራ ተጠንቀቅ ሲለው ያ በተራራ ላይ የተገለጠለት ነገር ከዛ በፊት ያልነበረ አዲስ እንደነበረ፣ አሁን ደግሞ በዘመን መጨረሻ ይህ ጥላ ሆኖ የነበረው ነገር ተሰውሮ የነበረው ምስጢር አሁን ተገልጧል ይላቸዋል። አሁን የሚያሳየን የተገለጠው ምስጢር ማንነቱን፣ ይህ ምስጢር መገለጡ ብቻ ሳይሆን እጅግ ታላቅና ክቡር መሆኑን፣ ይህ የተገለጠው ምስጢር ለፍጥረት ሁሉ ለማሳወቅ ኃላፊነት ደግሞ መሰጠቱን፣ ዓላማውን ኃላፊነትን መስጠት ብቻ ሳይሆን ደግሞ ታላቅ ኃይል ጨምሮ መስጠቱን እንደገና ደግሞ ያስረዳል። እነዚህ ሁኔታዎች በግልጽ መረዳት ለክርስትና ሕይወታችን እድገትና ጉዞዎች እጅግ በጣም ወሳኞች ናቸው ወገኖች። ለዚህ ነው እንግዲህ ወደ ፕራክቲካል አፕሊኬሽን እንመጣለን የምለው። ይህን ስንረዳ ነገሮች ጥርት ብለው ይታዩናል። አላማችንን፣ ተግባራችንን እናውቃለን። የእግዚአብሔርን ሀሳብ ተረተን መድረሻችንን እናውቃለን። መድረሻችንን እናውቃለን። በጤናማ መንገድ ደግሞ አብረን እንጓዛለን። በመጀመሪያ የምንጠይቀው ጥያቄ አለ። ለሙሴ በተራራ ላይ ያሳየው ነገር አለ እንዳለው በአዲስ ኪዳን ያስቀመጠልን ነገር አለ ለእኔና ለእናንተ? በእርግጥ አለ። ያም በክርስቶስ ኢየሱስ ስም የከፈትነው ፕሮግራም ስለሆነ እንደ ቤተ ክርስቲያን ልንቆጠር እንችላለን። ይናንት የአንዲት ቤተ ክርስቲያን ዓላማ ምንድን ነው? የአንዲት ቤተ ክርስቲያን ተግባሯ ምንድን ነው? እነዚህ ጥያቄዎች መሰረታዊ ጥያቄዎች ናቸው። በዓል አልማና በተግባር መካከል ያለውን ልዩነት ጥርት አድርገን ልንናገር ያስፈልጋል። በመጨረሻ የኔ ድርሻ ታዲያ ዛሬ ምንድን ነው ስንል፣ ነገሮች ጥርት ብለው እየታዩን እንሄዳለን። ቤተ ክርስቲያን ስንል የእግዚአብሔር ማደሪያ ቤተ ክርስቲያን፣ የእግዚአብሔር መንፈስ ማደሪያ የሆነው የእግዚአብሔርን ሕዝብ ሲያመለክት፣ እንዲሁ ደግሞ እግዚአብሔር የሚመለክበትን ቤት እና ቦታን ደግሞ እንዲሁ ያመለክታል። ሕዝቡና ቤቱ ሁሉም የእግዚአብሔር ናቸው። ሕዝቡን የእግዚአብሔር ሕዝብ የሚያሰኘው የእግዚአብሔር መንፈስ የሚኖርበትና የእግዚአብሔር ስም የተጠራበት ሕዝብ መሆኑ ነው። ወገኖች፣ የእግዚአብሔር ሕዝብ የሚሰበሰብበት ቦታ ለእግዚአብሔር የተለየ የእግዚአብሔር ስም የተጠራበት ለእርሱ አገልግሎት የሚውል በመሆኑ ቤተ መቅደስ ወይም የእግዚአብሔር ማደሪያ ቤት ወይም ቤተ ክርስቲያን ሊባል ይችላል። ታላችሁ የእግዚአብሔር ማደሪያ፣ የእግዚአብሔር መንፈስ ማደሪያ የሆነውን የእግዚአብሔር ሕዝብ ብሎ ያመለክተዋል። ቤተ ክርስቲያን ማለት ስንጀምር ለእግዚአብሔር የተለየ የእግዚአብሔር ስም የተጠራበት እንግዲህ በተራራ ላይ እንዳሳየሁ ብሎ የሚናገረው ይህን የእግዚአብሔርን ሕዝብ ሊሰራ የሚፈልገው ነገር አለው። የቤተ ክርስቲያን ዋና ዓላማዋ ምንድን ነው ብለን እንጠይቃለን። የቤተ ክርስቲያን የመጀመሪያዋ ዓላማዋ እግዚአብሔርን ማክበር ነው። ባለፈው በኤፌሶን መልእክት ላይ ያነሳነው ክፍል ልናነበው፣ ከዚህ እግዚአብሔርን ከማምለክ እና ከማክበር ጋር በተያያዘ መልኩ የቤተ ክርስቲያን ዓላማ ብለን ልናነሳው ያለን በኤፌሶን ምዕራፍ አንድ ላይ ያለው ክፍል ነው። ምዕራፍ አንድ ከቁጥር 18-19 ይህ የልባችሁ ዓይኖች ሲበሩ የመጽናቱ ተስፋ ምን እንዲሆን፣ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስም ከሙታን ሊያስነሳው ከአለቅነትና ከስልጣናት ከኃይል ከጌትነት ሁሉ በላይ የዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራ ስሙ ሁሉ በላይ በሰማያዊ ስፍራ በቀኙ ሊያስቀምጠው በክርስቶስ ባደረገው ስራ ብርታቱ ጉልበቱ ይታያል ይልና በኤፌሶን በዚህ ክፍል ውስጥ ይቅርታ፣ አንድ ክፍል ሚስ አድርጌያለሁ ለማንበብ እንደገና መልሼ አነበዋለሁ። ባለፈው አንስቼው የነበረው ከቁጥር እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህ በሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልቁንም በመስቀሉ ገድሎ የሚለው አንደኛው ክፍል ሲሆን፣ ሁለተኛው ደግሞ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ከሁሉ ገልጽ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንት ለእኔ ተሰጠኝ ብሎ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህ በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም አሳብ ነበረ ይላል። መልሼ ላነበው ምዕራፍ 3:10 ላይ የቤተ ክርስቲያን ዋና ዓላማ ከሚለው ነገር ጋር ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም አሳብ ነበር ይላል። እነዚህ ሁለት ነገሮች እንደ ሁለቱም ማናቸው አንዱ ባንዱ ውስጥ የሚወራረሱ የቤተ ክርስቲያን ዋና አላማዋ ይሄ ነው ማለት ነው። የቤተ ክርስቲያንስ ተግባር ምንድን ነው ስንል ተግባር ማለት ደግሞ አላማዋቸውን ለማሟላት የምታከናውናቸው የተለያዩ አገልግሎቶች ቤተ ክርስቲያን ተግባሮች ተብለው ሊጠሩ ይችላል። የቤተ ክርስቲያን አላማዋቸውን ለማሟላት የምታከናውናቸው የተለያዩ አገልግሎቶች የቤተ ክርስቲያን ተግባሮች ናቸው። ዋና ዋና የቤተ ክርስቲያን ተግባሮች መንፈሳዊ መስዋዕት ማቅረብ፣ መንፈሳዊ ቤት ሆኖ መሰራት፣ የእግዚአብሔርን በጎነት መናገር ናቸው። ወይም እግዚአብሔርን ማምለክ፣ ማደግና መታነጽ፣ ታላቁ ተልእኮና ታላቁን ትእዛዝ ተግባራዊ ማድረግ በአጠቃላይ የቤተ ክርስቲያን ዋና ተግባሮችና ተልእኮቿ ናቸው ማለት ነው። እነሱም እግዚአብሔርን ማምለክ፣ ማደግና መታነጽ፣ ወንጌልን መስበክ፣ መልካም ስራና ወይም የፍቅር አገልግሎት ማድረግ፣ እነዚህ ነገሮች የቤተ ክርስቲያን ተግባሮቿ ናቸው። አላማዋ እግዚአብሔርን ማክበር፣ እግዚአብሔርን ባለብዙ መልክና ጥበብ በሰማይ ስፍራ ላሉት አለቆችና ስልጣኖች ማሳወቅ ሲሆን እነዚህ ነገሮች ጠንቅቀን ስንረዳ እኔ ታዲያ በዚህ ውስጥ የትኛው ቦታ ልገባ እችላለሁ የሚለውን ጥያቄ መጠየቅና መነሳት ደግሞ አዘሴም ታይ እንችላለን ማለት ነው። እነዚህ ነገሮች ግን ግልጽ ካልሆኑልን አንደኛ ግራ ልንጋባ እንችላለን፣ ሁለተኛ ነገር መነሻችንንም መድረሻችንንም ልናቅ አንችልም። ብዙ ቤተ ክርስቲያን ለምን ይቸገራሉ ብለን ስንመለከት ራዕይ የማጣት ጉዳይ አይደለም። ብዙ ቤተ ክርስቲያናት የሚቸገሩበት ነገር የቤተ ክርስቲያንን ዓላማ እንደ አንድ ሰው ዘርዝረው አምነው ተስማምተው ስለማይቀበሉ ነው። ሁለተኛው እነዚህን ዓላማዎች ተግባራዊ የሚያደርጉበት መንገድ እንደ እግዚአብሔር ቃል በስነ ስርዓት መልክ አውጥተው ተግባራዊ ለማድረግ ባለመፈለጋቸው ነው። እነዚህ ነገሮች ከተስማሙ አንደኛ ከጥበብና ከጭቅጭቅ ነጻ ይወጣል፣ ሁለተኛ ነገር እንደ አንድ ሰው ሆነው ይናገራሉ፣ ሶስተኛ ነገር ልዩ አጀንዳ ሊኖራቸውም አይችልም። ዛሬ በቤተ ክርስቲያን የተለያዩ አጀንዳዎች አሉ። ለምን? አላማቸው ጥርት ስላላለ፣ አላማ ደግሞ ስለሌላቸው ተግባራቸውም የተወሳሰበ ነው። አንዲት ቤተ ክርስቲያን አላማዋን ካወቀች ይህን አላማዋን ተግባራዊ ለማድረግ የምትጠቀምበት መንገድ በተራራ ላይ እንዳሳየው አይነት ወይም ቢብሊካል ፕሪንስፕል ካላት ነገሮች በስነ ስርዓት ሊሄዱ ይችላል። ህይወታችንን መመልከት ትችላላችሁ ወገኖች። እኔና እናንተ ብሽ ባለ ነገር ውስጥ ልንሄድ አንችልም። እግዚአብሔርን ማምለክ፣ ማደግ እንዳለብን፣ መታነጽ እንዳለብን፣ ወንጌልን መስበክ በኑሯቸው ሁሉ ነው ወገኖች። እግዚአብሔር ማክበር አለባት ቤተ ክርስቲያን ካል እና እናንተ እግዚአብሔርን ለማክበር በኑሯችን በየቀኑ አካሄዳችንን ከእግዚአብሔር ጋር ማድረግ እንዳለብን እናውቃለን። ሄኖክን ብንመለከት አካሄዱን ከእግዚአብሔር ጋር አደረገ ይላል። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። ክርስቲያኖች እግዚአብሔርን የሚያከብሩት በኑሯቸው በእለት በእለት ኑሯቸው እግዚአብሔርን የሚያከብሩት ከሆነ ክብርንና ግርማን የለበሰ እጅግ ታላቅ አምላክ እንደሆነ የሚረዱ ከሆነ ክብሩ ታላቅ ስለሆነ የሚያከብሩት ከሆነ የክብር አምላክ ተብሎ ስለሚጠራ ክርስቲያኖች ይህን የሚረዱ ከሆነ እግዚአብሔር የሚከበረው ምስጋና በሱ በማቅረብ እንደሆነ የሚረዱ ከሆነ የሰጠውን ተስፋ ያለ ድካም በእምነት የሚጠብቅ አምላክ እንደሆነ የሚያከብሩት ከሆነ ወገኖች፣ እርግጠኛ ነኝ አረጋግጥላችኋለሁ የክርስትና ትርጉም እየገባን ይመጣል። እግዚአብሔር የሚከበረው ፍሬ በማፍራት እንደሆነ በጽድቅ ፍሬ በመሞላት እንደሆነ ስለ ክርስቶስ ደግሞ በመነቀፍ እንደሆነ ስለ እርሱ በመሞት እንደሆነ እነዚህን ሁሉ ወደፊት እናነሳቸዋለን። እነዚህን ነገሮች ግን ዘርዝሬ የማነሳቸው እግዚአብሔርን ማክበር ምን ማለት እንደሆነ እንድንረዳ ስለምፈልግ ነው። በሚቀጥሉት ክፍሎች ውስጥ እንዲሁ እናነሳቸዋለን ወገኖች። እንዴት ነው ተግባራዊ የምናደርገው የሚለው ወደ ዝርዝር ነገር እንመጣለን። ዛሬ ያየናቸው እንደ ቤተ ክርስቲያን የቤተ ክርስቲያን አላማዋ ምንድን ነው፣ የቤተ ክርስቲያን ተግባሯ ምንድን ነው የሚለውን ነው በጥቂቱ ዲፋይን ለማድረግ የሞከርኩ ያለሁት። ከዛ በኋላ እነዚህን ካወቅን እኔና እናንተ ስማችንን እያስገባን የኔ ድርሻ እንግዲህ ዛሬ ምንድን ነው ማለት እንጀምራለን። የኔ ድርሻ ከነዚህ ውስጥ እግዚአብሔር በሰጠኝ ጸጋ እዚህ ውስጥ መግባት ነው እንላለን። እለት እለት እግዚአብሔርን እየመሰልኩ በመጓዝ ነው ማለት እንጀምራለን። ሰዎች እኔን አይተው እግዚአብሔርን ያከብራሉ ወይስ እኔን አይተው ሰዎች በእናንተ የተነሳ ስሜ በአሕዛብ ዘንድ የተጠላ ይሆናል የተባለው ጥቅስ በእኔና በእናንተ ይፈጸማል ወይ? ይህን ነገር እንድናስተውል እፈልጋለሁ ወገኖች። እግዚአብሔርን ማክበር ማለት ይሄ ነው። የቤተ ክርስቲያን ዋና ዓላማዋ ይሄ ነው። ባለፈው ኤፌሶንን ትምህርት ስናጠና ጥቂት ገለጥ አድርጌ ያለፍኩት ክፍል ነበረ። በተለይ ኤፌሶን መልእክት ላይ ሁለት አመለካከቶች የቤተ ክርስቲያን ዓላማ ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በሰማይ ላሉት አለቆች መግለጥ ነው የሚለውን አንስቼው ነበር። በዛም ሁለት አመለካከቶች እንዳሉ አንስቻለሁ። አንደኛው አመለካከት በፊት የተሰወረውን የከበረውን ብዙ ልዩ ጥበቡን እንዴት ለክፉ ሰራዊት ለመግለጥ ይወዳል፣ ለጌታ ለቀረቡት በተለይ ለቅዱሳን ሐዋርያቱና ለነቢያቱ የገለጠውን የሚገልጠውን ጥበብ ለማያምኑ ሰዎች እንኳን ጨርሶ ሊገልጥ የማይቻለው ጥበብ እንዴት ለክፋት ሰራዊት ሊገለጥ ይችላል የሚሉ ጥያቄዎች እንደሚነሱ አብሬ አንስቼ ነበር ወገኖቼ። ነገር ግን ሁለተኛው አመለካከት ግን እግዚአብሔር በዘመናት በፊት የተሰወረውን የከበረውን ነገር እንዴት ለእነዚህ ክፉ ሰራዊቶች ይገልጣል የሚለውን ልክ ነው ብዬ አስምሬበት ተናግሬያለሁ። ለምን ቢባል ቅዱሳን መላእክቱ ከመጀመሪያው ጀምሮ አብረው እየሰሩ እንደነበር በማብሰር እንኳን አብረው ተባባሪዎች እንደነበሩ የእግዚአብሔር ጥበብ ለቅዱሳኑ መላእክት የተገለጠ እንደሆነ የቸርነቱን ብዛት የፍቅሩ ሙላት እነሱ እንዲያውቁ እንደነበረ ነገር ግን እነዚህ የክፋት ሰራዊቶች ላይ ነገር በእግዚአብሔር ላይ ያመፁበት እግዚአብሔርን ያስቆጡት እግዚአብሔርን ያሳዘኑት ምሕረት እስከማይገኝላቸው ድረስ ትልቅ ጥፋት እንዳደረጉ እግዚአብሔር ስለሚያውቅ የክፋት አሰራሩን ለሰዎች ልጆች ስልጣኑን በክርስቶስ ኢየሱስ ሰጥቶ ሲረገጡ ስልጣናቸው እንደተወሰደ ለሰዎች መልሶ ያን ስልጣን እንደሰጠ ሊያረጋግጥ እግዚአብሔር ይህንን እንዳደረገ ባለፈው አንስቼ ነበር። አሁን መድገም እፈልጋለሁ ወገኖች፣ መሰረታዊ ነገር ስለሆነ ለምን የቤተ ክርስቲያን ዋና አላማዋ በተሰጣት ስልጣን መመላለስ እንድትችል፣ ይህ ስልጣን ደግሞ ለክፉ ሰራዊቶች ደግሞ መገለጽ እንዳለበት በቤተ ክርስቲያን በኩል አጋንንትን ሲያስወጣ ታላላቅ ታምራቶችን በቅዱሳን በኩል ሲያደርግ ይሄንን የተሰጠውን ስልጣን የቤተ ክርስቲያንን ስልጣን ለክፋት ሰራዊት ማሳወቅ ስላለበት ይህም የቤተ ክርስቲያን ዋነኛና ታላቅ ተግባሯ እንደሆነ ሊታወቅ ሊሰመርበት የሚገባ ነገር ስለሆነ ይሄ የቤተ ክርስቲያን አላማ አብሮ እግዚአብሔርን በማክበር ቤተ ክርስቲያን ይህንን ስልጣኗን እንደተቀበለች ማወቅ የኔና የእናንተ ትልቅ ድርሻ እንደሆነ ልናውቅ ይገባል። ይሄ መሰረታዊ እምነት ነው። ይሄ ተግባራችን ነው። ይህን ተግባራዊ ለማድረግ ይህን አላማችንን ተግባራዊ ለማድረግ ደግሞ እግዚአብሔርን እያመለክን አብረን በማለክ አብረን በማጥናት አብረን በመታነጽ ታላቁ ተልእኮአችንን ታል ወይም ታላቁን ትእዛዝ ተግባራዊ በማድረግ ስለ ዳን ደግሞ መልካም ስራንና የፍቅር አገልግሎትን በማድረግ በአጠቃላይ የቤተ ክርስቲያን ዋና ተግባሮችና ተልእኮች እነዚህ ናቸው ብለን ተስማምተን በመነሳት እኔና እናንተ የዕለት ለዕለት ጉዟችንን እየተጓዝን በተራራ ላይ እንደተገለጠው እንድትሰራ ተጠንቀቅ በሚለው መሳሪያ ዛሬ በአዲስ ኪዳን ውስጥ በዚህ መመሪያ ልንጓዝ እንችላለን። ትልቁ ነገር ይሄ ነው። ጌታ ስሙ ለዘላለም የተባረከ ይሁን። ይህንን ነው ዛሬ አጥርተን ልናውቅ የሚገባ ነው ወገኖች። በቃ ይህንን ስናውቅ አንጣላ። ይህንን ስናውቅ ደስተኞች ነን። ይህንን ስናውቅ የምንጎትተው ሌላ ሪሞርኪዮ የለንም። ሌላ ካምፓኒ ልናቋቁም አይደለም የምንሄደው። ታዘን የምንሄድ ሰዎች እንደሆን ቤተ ክርስቲያን ኃላፊ ያላት ባለቤት ያላት እሱም ክርስቶስ ኢየሱስ እንደሆነ ራሳችን ኢየሱስ ክርስቶስ እንደሆነ በዚህ ተስማምተን እንጓዛለን። ይህንን ነው ከዛሬ ጀምሮ ለኔና ለእናንተ እያጠራው እየገለጥኩ በእነዚህ ሰባት በዘረዘርኳቸው ነገሮች ላይ እግዚአብሔርን እንዴት በዕለት ዕለት ማክበር እንዴት እንደሚገባን እግዚአብሔርን የሚከበረው በኔና በእናንተ ዕለት እርምጃ እንዴት እንደሆነ በመረዳት የተሰጠውን ተስፋ በእምነት እንዴት መጠበቅ እንደሚገባን እግዚአብሔርን ፍሬ በማፍራት እንዴት ዕለት ዕለት መኖር እንደሚገባን በጽድቅ ፍሬ እንዴት ዕለት ዕለት በመሞላት መጓዝ እንዴት እንደሚገባን ስለ ክርስቶስ መነቀፍ ማለት ምን ማለት እንደሆነ ስለ እርሱ መሞት ማለት ምን ማለት እንደሆነ እነዚህን ሁሉ እያጠራ እንጓዛለን። ጌታም ይረዳናል። ያን ጊዜ ተግባራችንን